ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አዲስ አበባ በመጪው 2012 250 ሺህ ለሚሆኑ ዜጎች የሥራ ዕድል ልትፈጥር ነው ተባለ።
በዋናነት ኢንዱስትሪ ዘርፍ በተለይም በኮንስትራክሽን ኢንዱስትሪ፣ በማኑፋክቸሪንግ ኢንዱስትሪ እና በማዕድን ጭምር አንደኛው የሚይዝ ነው። ሁለተኛው ከከተማ ግብርና ጋር ተያይዞ እስካሁን አዲስ አበባ ውስጥ ብዙ ያልሰራንበት እና በከተማችን ውስጥ ዲማንዱ ሀይ የሆነ የግብርና ምርቶች አሉ። ስለዚህ በእነኝ ላይ ሰፊ የስራ እድል ይፈጥራል ተብሎ የሚጠበቀው
በአዲስ አበባ አስተዳደር የማህበራዊ ክለስተር አስተባባሪና የክልሉ የንግድና ኢንዱስትሪ ቢሮ ኃላፊ አቶ እንዳወቅ አብጠው ናቸው። ዝርዝሩን በለቱ አብይ ርዕስ ይዘናል።
አፍሪካ በጸረ ሽብር ዘመቻው እያደረገች ያለችው ጥረት መንግስታት እንዲደግፉ የተባበሩት መንግስታት ድርጅት ጠየቀ። የዚህንም ዝርዝር ይዘናል።
ለምሽቱ ካሉን የዓለም ዜናዎች መካከል ከሀገር ውስጥ በብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ምክትል ስራ አስኪያጅ ብርግድር ጀኔራል ሀድጉ ገብረ ጊዮርጊስ በዋስ እንዲፈቱ ፍርድ ቤት የወሰነ ቢሆንም በአቃቤ ሕግ ይግባኝ አቤቱታ ምክንያት መታገዱ ታወቀ የሚለው አንዱ ነው። የኢትዮጵያ መለያ የሆኑ የቡና ዝርያዎችን ለዓለም አቀፍ ማህበረሰብ ይበልጡን ለማስተዋወቅ ያግዛል የተባለ የቡና ምርት ፓርክ በ50 ሚሊዮን ዶላር ወጪ ሊገነባ ነው። ሌሎችም አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ነሐሴ 8 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚመራው ንጉሱ ታምሬ ነው። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። በቅድሚያ የሰዓቱን የዓለም ዜና። በብረታ ብረት ኢንጂነሪንግ ኮርፖሬሽን ወይም ሜቴክ የቀድሞ ምክትል ስራ አስኪያጅ የነበሩት ብርጋዴር ጀነራል ሀድጉ ገብረ ጊዮርጊስ በዋስ እንዲፈቱ ፍርድ ቤት ቢወስንም በአቃቤ ሕግ ይግባኝ አቤቱታ ምክንያት መታገዱ ታውቋል። በእግዱ ውሳኔ የተከሳሽ ጠበቃ ቅር መሰኘታቸውን ገልጸዋል። የቀድሞ የሜቴክ ምክትል ስራ አስኪያጅ በሙስና ወንጀል ተጠርጥረው የታሰሩት ካለፈው ጥቅምት 30/2011 ዓ.ም ጀምሮ እንደሆነ ይታወሳል። መለስካቸው አመሃ ዝርዝሩን ይዟል።
ሜቴክ ወይም ብረታ ብረት ኢንጂነሪንግ ኮርፖሬሽን የሆሚች አሚኒሽን ኢንጂነሪንግ የቀድሞ ምክትል ሥራ አስኪያጅ ብርጋዴር ጀኔራል ሀድጉ ገብረ ጊዮርጊስ በ50 ሺህ ብር ዋስ እንዲፈቱ የወሰነው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 10ኛ የጊዜ ቀጠሮ ችሎት ነው። የፍርድ ቤት ውሳኔ እንደሚያመለክተው ጀኔራሉ በዋስ ቢፈቱም ከሀገር እንዳይወጡ ለኢሚግሬሽን ዜግነትና ወሳኝ ኩነት ኤጀንሲ እንዲጻፍ ትእዛዝ አዟል። ከሚኖሩበት አዲስ አበባ ክልልም እንዳይወጡ የሕግ ድንጋጌ ጠቅሶ ትእዛዝ ሰጥቷል። በየ48 ሰዓቱም በፌዴራል ፖሊስ ወንጀል ምርመራ ጽሕፈት ቤት እየቀረቡ ሪፖርት እንዲያደርጉ ተጨማሪ ትእዛዝ ሰጥቷቸው ነበረ። አቃቢ ሕግ በዚህ ውሳኔ ቅር በመሰኘቱ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤት እንደሚል በመግለጹ ከፍተኛው ፍርድ ቤት የሰጠውን ውሳኔ እስከ ነሐሴ 13 ቀን 2011 ዓ.ም ድረስ ታግዶ እንዲቆይ አዟል። በእግዱ የተከሳሽ ጠበቃ ወይዘሮ ሕይወት ሌላይ ቅር መሰኘታቸውን ለቪኦኤ ገልጸዋል። ጄኔራሉ ቀደም ሲል በፌዴራሉ ከፍተኛ ፍርድ ቤት ተነፍኳቸው በነበረ የዋስ መብት ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ባቀረቡት አቤቱታ በ100,000 ብር ዋስትና በውጭ ሆነው ጉዳያቸውን እንዲከታተሉ ሐምሌ 30 ቀን 2011 ዓ ም ተወስኖላቸው እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። የኢትዮጵያ መለያ የሆኑ የቡና ዝርያዎችን ለዓለም አቀፍ ማህበረሰብ በበለጠ ሁኔታ ለማስተዋወቅ ያግዛል የተባለ የቡና ምርት ፓርክ በ50 ሚሊዮን ዶላር ወጪ እንደሚገነባ ኢትዮጵያና ደቡብ ኮሪያ ትናንት ማስታወቃቸውን ጠቅሶ የቻይና የዜና ወኪል ሽንዋ ዘገበ። በሁለቱ መንግስታት ትብብር የቡና ፓርኩ የሚገነባው አዲስ አበባ ውስጥ በ30 ሄክታር መሬት ላይ እንደሚሆንም ተገልጠዋል። የፕሮጀክቱ አንዱ ሀሳብ ዓለም አቀፉን ገበያ በሰፋ ሁኔታ መድረስ እንደሚሆንም ተገልጧል። ወደፊት በስፋት እንዘግብበታለን።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያ ዋና ከተማ ሞቃዲሾ አቅራቢያ በአንድ የጦር ሰራዊት ካምፕ ላይ ዛሬ የአልሸባብ ታጣቂዎች ባደረሱት ጥቃት ቢያንስ 6 የመንግስት ወታደሮችና አንድ የካሜራ ባለሙያ መግደላቸው ተገለጸ። ሌሎች 13 ሰዎች ደግሞ ቆስለዋል ተብሏል። የሀገሪቱ ባለስልጣናት ፈንጂ የተጫኑ መኪናዎች ተከታትለው ከጦር ሰፈሩ ጋር በመላተም ፍንዳታውን ካደረሱ በኋላ ከሁለት በኩል ታጣቂዎቹ ተኩስ እንደከፈቱበት ነው የገለጹት። ለጥቃቱ ኃላፊነት የወሰደው አልሸባብ ቢያንስ 50 የመንግስት ወታደሮችን ገድያለሁ ብሏል። መንግስት ግን 6 ሰው ነው የተገደለብን ነው ያለው። የታችኛው ሸበሌ ክፍለ ግዛት አገረ ገዢ ኢብራሂም አደናጃ ለቪኦኤ የሶማሊኛ አገልግሎት በሰጡት ቃል የመንግስት ኃይሎች 23 የአልሸባብ ታጣቂዎችን ገድለዋል ብለዋል።
በምስራቃዊ ኮንጎ ዲሞክራሲያዊ ሪፐብሊክ የኢቦላ ህሙማን መታከሚያ ማዕከል በጽኑ ታመው ለ29 ቀናት የከረሙ እናትና ልጅ ዛሬ ከሐኪም ቤት ሲወጡ በጭብጨባና በሆታ አቀባበል ተደረገላቸው። ስፔራንስ ናቢንቱ የህክምና ማዕከል ደጃፍ በተዘጋጀ የደስታ መግለጫ ጋዜጣዊ ጉባኤ ላይ ሲናገሩ እኔም ልጄም በጣም ተሽኖናል ብለው በደስታ ሲናገሩ ነው የተሰሙት። ሐኪሞቹ ስፔራንዛ ባለቤታቸው ከሳምንታት በፊት በኢቦላ ሳቢያ እንደሞቱ፣ እሳቸውና የአንድ ዓመት ልጃቸው ግን ከበሽታው እንደዳኑ ነው የገለጡት። ትናንትና ሰኞ ሳይንቲስቶች ሙከራ ላይ የነበሩበት 2 መድኃኒቶች ፍቱንነታቸው በመረጋገጡ ለኢቦላ ህሙማን ሁሉ መስጠት እንደሚጀመር ማስታወቃቸው ይታወሳል። እኒህ ሴትና ልጃቸው በየትኛው መድኃኒት እንደታከሙ ግን ለጊዜው በውል አልታወቀም። የኮንጎ መንግስት እናት ስፕሬንዛ ምስራቅ ኮንጎ ውስጥ በማህበረሰብ ውስጥ የሚታየውን የጤና ሰራተኞችን የመጠራጠር ሁኔታ ለመዋጋት የበጎ ፈቃድ አምባሳደር እንዲሆኑም ሾሟቸዋል።
ሜዲትራኒያን ባህር ላይ እየከበደ በመጣው ማዕበል አስከታይ ደመና ምክንያት ባህሩ ላይ መላወሻ አጥተው የሚገኙ 500 ፍልሰተኞች ጉዳይ በእጅጉ እያሳሰበው መሆኑን የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር አስታወቀ። ፍልሰተኞቹን ከባህሩ ላይ አትርፈው ያሳፈሯቸው ጀልባዎች ወደ አውሮፓ ወደቦች እንዳይጠጉ መከልከላቸውንም UNHCR ወቅሷል። ሊሳ ሽላይን ከጂኒቫ ያጠናቀረችው ዘገባ አለ፣ ሰሎሞን አባተ ያቀርበዋል።
ሜዲቴራንያን ባህር ላይ ለአደጋ የተጋለጡ ወይም አደጋ የደረሰባቸውን ፍልሰተኞች አንስተው ወደ አውሮፓ ዳርቻዎች የቀዘፉ 2 መርከቦች ወደ ማልታና ጣሊያን ወደቦች እንዳይጠጉ እንደተከለከሉ ናቸው። ባለፈው ነሐሴ 3 ስደተኞቹንና ፍልሰተኞቹን ከባህሩ ላይ ያነሷቸው 356 ሰው የያዘችው የድንበር የለሽ ሐኪሞች ቡድን ኤምኤስኤፍ ጀልባ ኦሽን ቫይኪንግና 151 ሰው የሚገኝባት ኦፕን አርምስ የሚባል ስፓኛዊ ግብረሰናይ ድርጅት ንብረት የሆነችው ጀልባ እጅግ አጣዳፊ ምላሽ እንደሚያስፈልጋቸው የመንግስታቱ ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ቃል አቀባይ ቻርሊ ያክስሌይ ጥሪ አሰምተዋል። ማዕበሉ እያስፈራራ በመሆኑ በኋላ ማጣፊያ እንዳያጥረን ብለዋል ያክስሌይ።
በባህሩ ላይ ያለው ሁኔታ ዛሬና ነገ የባሰ እንደሚበላሽ እያሰጋ ነው። እንደ እውነቱ ከሆነ ጦርነትና ሁከት ሸሽተው የመጡ ሰዎች የሚገኙበትን ስቃይና አስፈሪ ሁኔታ ለመረዳት ልቦናችንንና ሕሊናችንን እንድንከፍት እየተጠየቅን ያለንበት ጊዜ ነው።
በመርከቦቹ ላይ ካሉት ፍልሰተኞች የበዙት የተነሱት ከሶማሊያ፣ ከኤርትራና ከሱዳን እንዲሁም መረጋጋት የራቃቸው ካሏቸው ሌሎችም ሀገሮች እንደሆነ ያክስሌይ አመልክተዋል። ሁከትን ብቻ ሳይሆን ድህነትንም እየሸሹ ከየነበሩበት የወጡ ከፍልሰተኞቹ መካከል ብዙ ቢሆኑም በመንገዳቸው ላይ ግን ሁሉም ብዙ መከራና ጥቃቶችን ለመሸከም መገደዳቸውን የዩኤንኤችሲአሩ ቃል አቀባይ ገልጸው በዚህ ሁኔታ አውሮፓ ጠርዝ የደረሱ ፍልሰተኞች ደህንነትና ጸጥታ ወደ ሌላት ሊቢያ ተመልሰው እንዳይወሰዱ አሳስበዋል። መሬት ላይ የተሻለ ደህንነት ቢኖራቸው ኖሮ ቀድሞም ቢሆን አደጋ እንዳለበት ወደሚያውቁት ባህር ዘለው አይገቡም ነበር ብለዋል ያክስሌይ ስደተኞቹን። የጣሊያን መንግስት በቅርቡ ባወጣው ሕግ ፍልሰተኞችን ይዞ የውሃ ወሰኖቹን በሚያቋርጥ ማንኛውም ጀልባ ላይ እስከ $1,000,000 የሚደርስ ቅጣት እንደሚጥል ደንግጓል።
በመጨረሻም በጸረ መንግስት ተቃውሞ ለሁለት ቀናት በተሽመደመደው የሆንግ ኮንጉ ዓለም አቀፍ አውሮፕላን ጣቢያ መሰል እንቅስቃሴዎችን የሚገድብ ጊዜያዊ ትዕዛዝ ከፍርድ ቤት አግኝተናል ሲሉ የጣቢያው ባለስልጣኖች አስታውቀዋል። የአውሮፕላን ጣቢያው ባለስልጣን በድረገጹ እንዳለው ዛሬ ጥቂት በረራዎች ከመሰረዛቸው ባለፈ አብዛኛው ወጪና ገቢ በረራ ቀጥሏል። ዩናይትድ ስቴትስ በዚሁ ዜና ቻይና ሰራዊቷን ግዛቷ ከሆነችው ከሆንግ ኮንግ በሚዋሰነው ድንበር ላይ እያንቀሳቀሰች መሆኑ እንዳሳሰባት አስታውቃለች። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት የሚቀድመው የዕለቱ አብይ ርዕስ ነው። ከዛ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ ያህል እናሰማችሁ።
ኤርትራውያን የሁለተኛ ደረጃ ትምህርት ቤት ተማሪዎች የሚጋፈጡት የግዳጅ ስልጠና
There was this sense that you know not only were young people not given really any control over
ወጣቶቹ እንኳን ጣፋንታቸው ላይ ሊወስኑ ይቅርና ባለው ተደረረ አሰራር ምክንያት እንደመደበኛ ተማሪ ሆነው ለመማር እንኳን አይችሉም።
ላቲሺያ ቤደር የሂዩማን ራይትስ ዋች አጥኚ ናቸው። ዝርዝሩ ቆየት ብሎ ይቀርባል። በባለሙያ የታገዘ የቤት ውስጥ የሕክምና ድጋፍ መስጠት የጀመረች ባለሙያም እንግዳ ይዘናል።
አላማችን ለረጅም ጊዜ አልጋ ላይ ለሚቆዩ ሕመምተኞች ምቹ የሆነ ኢንቫይሮመንት መፍጠር ነው። በሁለተኛ ደረጃ ሴቶችን ጫና መቀነስ ነው።
የሮሆቦት የቤት ለቤት የጤና እንክብካቤ አገልግሎት ድርጅት መስራችና ስራ አስኪያጅ ነቢያት ደመቀን ድምፅ ነው የሰማችሁት። ለሙሉ ዘገባው እንመለሳለን። አድማጮች፣ አሁን የዕለቱን አብይ ርዕስ በአዲስ አበባ ከተማ በ2012 የበጀት ዓመት ለ250,000 ዜጎች የሥራ ዕድል ለመፍጠር መታቀዱን የከተማዋ አስተዳደር አስታወቀ። አስተዳደሩ ይህን የገለጠው ዛሬ በዋና ከተማይቱ ባካሄደው የ2012 በጀት ዓመት የሥራ ዕድል ፈጠራ ጉባኤ ላይ ነው። ፀሐይ ዳምጠው ተጨማሪ ዝርዝር ይዛለች።
የአዲስ አበባ ከተማ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች በስራ እድል ፈጠራው ተጠቃሚ እንዲሆኑ የከተማው አስተዳደር በጉባኤው ላይ ጠቁሟል። ስር የሰደደውን ስራ አጥነት በዘላቂነት ለመቅረፍና ከተማዋ ለነዋሪዎቹ ምቹና የተረጋጋች ለማድረግ አስተዳደሩ አዳዲስ ንድፈ ሐሳቦችን አዘጋጅቶ እየተንቀሳቀሰ መሆኑን ምክትል ከንቲባ ኢንጂነር ታከለ ኡማ ገልጿል።
በከተማ ደረጃ ያለውን የከተማ ነዋሪ የሰልፍ ላይፍ ኑሮ እንዲኖር በጣም የተስተካከለ ከተማ ውስጥ እንዲኖር ማድረግ አትሌት ጎላ አገልግሎት የሚሰጠው አገልግሎት ትክክለኛ አገልግሎት መሆን አለበት። እዛ ውስጥ ምን ማለት ነው? ለወጣቶች ይሰራል፣ ፈጠራ ይመጣል። ይሄኛውን ስንደምር ይሄኛውን ስራ በበላይነት የሚሰራ ዋናው ተዋናይ የግል ሴክተሩ ነው። ስለዚህ የከተማ ኃላፊ መዋቅ ከላይ እስከታች ያለው ይህን ከኋላ የሚገፋናለን ድራይቪንግ ፎርስ ዲማንዱ አለ። ያንን ዲማንድ ዝም ብለን መገፋታችንን ሊገፋ እንደሚችል አንድ ነገር መኖር አለበት። የውስጣችን ተነሳሽነት ማለት ከተሞች መቀየር ያለብን ወደ ኢትዮጵ ቀይረው ትሰት ላይ ሰው ከተሞች እንዲኖር ይህ ማለት በብዙ አቅጣጫ በመንገድ፣ በውሃ፣ በማባት፣ በቤቶች ይደረስ ቆሻሻ አወስራ የውሃ እነዚህ አገልግሎቶች ነው። እያንዳንዱ ሴክተር የመንግስት ተቋማት የሚሰጡ አገልግሎት ማለት ነው።
በተጨማሪም አዲስ የስራ እድሎችን ከመፍጠር ጎን ለጎን በከተማዋ ተደራጅቶ ስራ የጀመሩ ነባር ጥቃቅንና አነስተኛ ተቋማት በዘመናዊ መንገድ መልሶ በማደራጀት ለወጣቶች ስራ እድል ለመፍጠር እየሰራን ነው ብሏል ምክትል ከንቲባው። በ2012 ዓ.ም በአዲስ አበባ ከተማ በትንሹ 250,000 ለሚሆኑ ዜጎች የስራ እድል ለመፍጠር እንደታቀደ የገለጹት በምክትል ከንቲባ ማዕረግ የማህበራዊ ክላስተር አስተባባሪና የአዲስ አበባ ንግድና ኢንዱስትሪ ቢሮ ኃላፊ ኢንጂነር እንዳወቀ አብጠው ተናግሯል። የስራ እድል ፈጠራው በሶስት ወሳኝ መስኮች ላይ እንደሚደራጅም አብራርቷል።
በዋናነት ኢንዱስትሪ ዘርፍ በተለይም በኮንስትራክሽን ኢንዱስትሪ፣ በማኑፋክቸሪንግ ኢንዱስትሪ እና በማዕድን ጭምር አንደኛው የሚይዝ ነው። ሁለተኛው ከከተማ ግብርና ጋር ተያይዞ እስካሁን አዲስ አበባ ውስጥ ብዙ ያልሰራንበትና በከተማችን ውስጥ ዲማንዱ ሀይ የሆነ የግብርና ምርቶች አሉ። ስለዚህ በእነኚህ ላይ ሰፊ የስራ እድል ይፈጠራል ተብሎ የሚጠበቀው። በሶስተኛነት በአገልግሎት ዘርፎች ነው። በንግድ እና መሰል የአገልግሎት ዘርፎች በሰፊው የስራ እድሎች ይከፈታሉ።
በአሁኑ ወቅት ከ500,000 በላይ ስራ አጥ ዜጎች በከተማው እንደሚገኙ ጠቅሰው ስራ ፈጠራውን ስኬታማ ለማድረግ የከተማ አስተዳደሩ አስፈላጊ የሆነው የተለያዩ እቅዶች እንዳዘጋጀ ኢንጂነር እንዳወቀ ተናግሯል።
ለየት የሚያደርገው ዝም ብሎ በዘመቻ መልክ ከመሄድ ይልቅ በእቅድ የመሄድ ከእቅዱን ባሻገር እንዴት በተለየ አፕሮች መሄድ አለብን የሚለውን ነገር ያየ ነው። ለዚህም ሌሎች ሀገሮች ተሞክሮ በሚመለከት ዛሬ ባያችሁት መልኩ ቀርቧል። ይሄም አንዱ አፕሮች እንዴት ከተማችን ወይም ሲቲ ትራንስፎርሜሽን focused on private sector on job creation በሚል እንግዲህ ሲቲዋን በሁሉም መስኮች ላይ ትራንስፎርም ያደርግ። በዚህ ውስጥ ግን private sector የማሳተፍና ተሳትፎ ውስጥ ብዙ ለብዙ ዜጎች የስራ እድል የፈጠረበትን አፕሮች የመከተል ሆኖ በዋናነት ሪዛልት ቤስድ የሆነ አፕሮች እንከተል ነው እንጂ ከዘመቻ ወስደን ወጥተን በጣም ፕራይቬት ያስቀምጠን ወይም ችግር እየፈታ የሚሄድ እና ውጤት ተኮር የሆነ የስራ እድል ፈጠራ ላይ ፎከስ ያደርጋል ማለት ነው።
በተለያዩ የዓለም ሀገራት የሚገኙ የከተሞች ስራ እድል ፈጠራ ተመክሮ ለተሳታፊዎች ቀርቧል። በአዲስ አበባ ከተማ አስተዳደር እየተከናወኑ የሚገኙ የተለያዩ ፕሮጀክቶችም በስራ እድል ፈጠራው አስተዋጽኦ እንዲኖራቸው ይደረጋል ተብሏል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። በቀጣዩ ዘገባ ደግሞ ወደ ምዕራብ አፍሪቃ ይሆናል የምናመራው። የካሜሩን መንግስት በስራቸው ላይ የሀገር ፍቅር የማያንጸባርቁ ያላቸውን ጋዜጠኞች አስጠነቀቀ። ጋዜጠኞቹ ደግሞ ከመንግስትም ከተገንጣይ ተዋጊዎችም በሚደርሱባቸው ጫናዎች ምክንያት ስራቸውን ሙያቸው በሚጠይቀው መንገድ ለማከናወን መቸገራቸውን እየተናገሩ ነው። ሞኪ ኤድዊን ኪንዲዜጋ ከያውንዴ ካሜሩን ያጠናቀረው ዘገባ አለ፣ ሶሎሞን አባታ ያቀርባል።
ጋዜጠኞች በብረታ ሁኔታ የሀገር ስሜት እያጡ ናቸው ሲሉ የካሜሩን የአገር ግዛት ሚኒስትር ፖላ ታንጋንጂ ተግሳጽ አዘል ወቀሳ አሰምተዋል።
ዋና ግባቸው አንድ ነው፣ የመንግስቱን እንቅስቃሴዎች ለማጨናገፍ መመሳጠር፣ ተገንጣይ አዝማሚያዎችን ማራገብ። ኃላፊነት እንዲሰማቸው አሳስባለሁ፣ ካለበለዚያ እንደ እምቢተኛ ነው የሚቆጠሩት። እምቢተኛ በሚያዝበት መንገድ ይያዛሉ።
አታንጋንጂ በተጨማሪም ብዙዎቹ ጋዜጠኞች የተቃዋሚዎቹ ደጋፊዎች ናቸው ብለው ያምናሉ። ብዙዎቹ ጋዜጠኞችም ፕሬዚደንት ፖል ቢያ ባለፈው ዓመት ጥቅምት ውስጥ የተካሄደው ምርጫ እውነተኛ አሸናፊ አይደሉም የሚል እምነት እንዳላቸው ያስባሉ። በሌላ በኩል ደግሞ ካሜሩን ውስጥ የመገንጠል እንቅስቃሴ ከተጫረበት በአውሮፓ አቆጣጠር ከ2016 ዓመተ ምህረት አንስቶ ጋዜጠኞች ስጋትና ማስፈራሪያ የሚደርስባቸው ከመንግስቱ ብቻ ለመሆኑን ካማሴጅ በሚል ምህጻር የሚጠራው የእንግሊዝኛ ተናጋሪ ካሜሩናውያን ጋዜጠኞች ማህበር ፕሬዚደንት ማክሚላን አምቤ ይናገራል።
When you get Minister of Territorial Administration giving lessons to journalists on how to report
የሀገር ግዛት ሚኒስትሩ ጋዜጠኞች እንዴት መዘገብ እንዳለባቸው ለማስተማር ሲሞክሩ እንዲሁም ባሉብን ችግሮች ላይ ሌላ ችግር ነው የሚጨምሩት። ለአካላዊም ሆነ ስነልቦናዊ የስቃይ አያያዝ የተጋለጥን ነን። ለጥያቄ ትፈልጋላችሁ እየተባሉ የተጠሩ ጋዜጠኞችም አሉ። እናም ስራችንን ለማከናወን በጣም እያዳገተነን።
አምቤ ራሱም ወላጆች ልጆቻቸውን ወደ ትምህርት ቤት እንዳይልኩ ተገንጣዮቹ ማስጠንቀቃቸውን በመተቸቱ ባለፈው የካቲት በአሜንዳ ከተማ ውስጥ በተዋጊዎቹ ተጠልፎ ነበር። በመንግስቱ ላይ ትችቶችን የሚያወጣ ችለን የሚባል የሙዚቃ ቴሌቪዥን አስተዋዋቂ ሳሙኤል ዋዚዝ በወታደሮቹ ተይዞ ታስሯል። የተከሰሰው ተገንጣይ ተዋጊዎችን በእርሻ ማሳው ውስጥ ተቀብሎ አስተናግዷል በሚል ቢሆንም ዋዚዝ ግን ክሱን አስተባብሏል። ያውንዴ ውስጥ የሚሰራጭ ሮያል ኤፍኤም ለሚባል ራዲዮ የምትሰራው ጋዜጠ ጋዜጠኛ ፕሮሚስ አካንቴም እንዲሁ በመንግስቱ ላይ ወቀሳና ትችት አዘል ፕሮግራሞችን ታቀርባለች። ባለፉት ሁለት ሳምንታት ውስጥ ብዙ ማስፈራሪያዎችና ዛቻዎች እንደደረሷት ትናገራለች።
I have had several phone calls threatening me. Do you know that your daughter still needs you? I said yes, sir. So be careful with what you say on air. I don't know.
ስልክ እየደወሉ ያስፈራሩኛል። ልጅሽን ማሳደግ አትፈልጊም አሉኝ። እፈልጋለሁ ጌታዬ አልኳቸው። እንግዲያው በራዲዮ ስለምትናገሪው ነገር መጠንቀቅ አለብሽ አሉኝ። የሚደውልልኝ ማን እንደሆነ አላውቅም። እየደገመ አየር ላይ ስለምታወያቸው ቃላት ተጠንቀቂ፣ ሌላ ሰው የኔን ያህል እንዲጥሩ አይሆንልሽም ይለኛል።
ተገንጣዮቹ ውጊያ የጀመሩት አብዛኛው ሰው ፈረንሳይኛ ተናጋሪ በሆነባት ሀገር መገለልና ጭቆና ይደርስብናል የሚሉት እንግሊዝኛ ተናጋሪዎች ተቃውሞና ቁጣ ማሰማት ከጀመሩ በኋላ ነው። ወደ 2 ዓመት ሊጠጋቸው ነው። በህዳር 2009 ዓመተ ምህረት መንግስቱ ተቃውሞዎቹን ለማስቆም ያሰበበትን የኃይል እርምጃ ወሰደ። የተባበሩት መንግስታት ድርጅት እንደሚለው እስካሁን ወደ 2000 የሚሆን ሰው ተገድሏል።
ተከታዩ ደግሞ ወደ ሆንግ ኮንግ ይወስደናል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሼል ባሽሌት የሆንግ ኮንግ ፖሊስ ጸረ መንግስት ተቃውሞዎችን ለማስታገስ ተጠቀመ ያሉትን የታገደ የተባለ ዘዴ ምርመራ እንዲደረግበት ጥሪ አቅርበዋል። የአሜሪካ ድምጿ ሊሳ ሽላይን የከፍተኛውን ኮሚሽነር መስሪያ ቤት ከሚገኝበት ጄኔቫ ያደረሰችን ዘገባ አዳነች ፍሳዬ ታቀርባለች።
የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሼል ባሽሌት በሆንግ ኮንግ የሚካሄደው ግጭት እንዳይባባስና ከቁጥጥር እንዳይወጣ መስጋታቸውን ገልጸዋል። ተቃዋሚዎቹ ችግሮቻቸውን በሰላማዊ መንገድ እንዲገልጹ ጠይቀዋል። ወደ ግጭትና ንብረትን ወደ ማውደም እንዳያመሩም መክረዋል። በሌላ በኩል ደግሞ የሆንግ ኮንግ ባለስልጣኖች የሰዎችን የመናገር ነጻነትና ሰዎች በሰላም ለመሰባሰብ ያላቸውን መብት የሚነፍጉ ከዛም አልፎ በሲቪሎች ላይ ጉዳት ሊያደርሱ የሚችሉ ዘዴዎችን ከመጠቀም እንዲቆጠቡ ባሽለት ማሳሰባቸው አልቀረም። ቃል አቀባያቸው ሮፐርት ኮልቪል በገለጹት መሰረት የጸጥታ ኃይሎቹ ተቃውሞውን ለማስታገስ የታገዱና አደገኛ ዘዴዎች መጠቀማቸው ከፍተኛ ኮሚሽነሯን አሳስቧል።
OHCHR has reviewed credible evidence law enforcement officials employing less lethal weapons.
የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ህግ አስከባሪ ባለስልጣኖች በዓለም አቀፍ ደንብና መመዘኛ የታገዱ ዘዴዎችን እንደ ተጠቀሙ የቀረቡ ተአማኒ ማስረጃዎችን ተመልክተዋል። ለምሳሌ ባለስልጣኖቹ ሰዎች በብዛት ወደ ተሰባሰቡበት ቦታና በግለሰብ የተቃውሞ ሰልፈኞች ላይ እምባ አስመጪ ጋዝ ሲተኩሱ በተደጋጋሚ ታይቷል። እንዲህ አይነቱ ዘዴም ሞትንና ከባድ ጉዳትን ሊያደርስ ይችላል።
ኮልቪላ ያይዘውም እምባስ መጭ ጋዝን ቆመጥንና የጎማ ጥይት የመሳሰሉትን ከባድ አደጋ የማያደርሱ ዘዴዎች አጠቃቀምን በሚመለከት ግልጽ የሆነ መመሪያ አለ ብለዋል።
Law enforcement officials should only employ tear gas to disperse crowds as a last resort.
ሕግ አስከባሪዎች እምባ አስመጪ ጋዝ መጠቀም ያለባቸው ግጭት ተስፋፍቶ ከባድ ጉዳትና ንብረት ማውደም ደረጃ ላይ ደርሶ ሌላ አማራጭ ሲታጣ የተሰበሰቡትን ሰዎች ለመበተን ብቻ ነው። ይህ ሲሆንም እምባ አስመጪው ጋዝ መተኮስ ያለበት ከከፍታማ ቦታ ላይ ነው።
የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ጽህፈት ቤት የሆንግ ኮንግ ባለስልጣኖች ይህን ተግባር አሁኑኑ እንዲመረምሩና የጸጥታ ሰራተኞች ህግ የሚያከብሩ መሆናቸውን እንዲያረጋግጡ ጥሪ አድርገዋል። ኃይልን ከሚገባው በላይ መጠቀም ውጥረትን ያከራል፣ ሁኔታውን ያባብሳል ሲልም የሰብአዊ መብት ጽህፈት ቤት አስገንዝቧል። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ከፍተኛ ኮሚሽነር ሚሼል ባሽሌት ሁሉም ወገኖች ሁኔታውን በተረጋጋና ትርጉም ያለው ንግግር በማካሄድ እንዲፈቱት አሳስበዋል።
የ የመጽሔቱን የትንታኔ ርዕሶች አጠናቀቅን። አድማጮች፣ ስፖርት ነክ ዜና ይኖረናል። የኢትዮጵያ እግር ኳስ የሊግ አደረጃጀት የጸጥታና የሀገር ስጋት ሆነዋል ተብሏል። የአዲስ አበባ ከተማ እግር ኳስ ፌዴሬሽን በኢትዮጵያ እግር ኳስ የሚታየውን የሊግ ውድድር የአደረጃጀት የአሰራርና የሰው ኃይል ችግሮች መለየትና የመፍትሄ ሀሳቦችንም ማስቀመጥ በሚል ከባለድርሻ አካላት ጋር ውይይት አድርገዋል ሲል የአዲስ አበባው ዘጋቢያችን ግርማቸው ከበደ ባጠናቀረው ዘገባ ውይይቱን ተከታትሎ ከአዳራሽ ለተቀረጸው ድምፅ ጥራት ግን ይቅርታ ጠይቃለሁ ይላል። ነው
በውይይቱ የአዲስ አበባ እግር ኳስ ፌዴሬሽን ባለቤት የሆነበት ጥናት ቀርቧል። ጥናቱን ያቀረቡት የአዲስ አበባ ከተማ እግር ኳስ ክለብ ዋና ስራ አስኪያጅ ገዛሃኝ ወልዴ ናቸው። አቶ ገዛሃኝ የኢትዮጵያ እግር ኳስ ሶስቱ የሊግ እርከኖች ሀገራዊ የደርሶ መልስ ጨዋታ አደረጃጀት የማህበራዊ ኢኮኖሚያዊና እግር ኳሳዊ ችግሮችን ፈጥሯል ብለዋል። በሶስቱ የሊግ እርከኖች የሚወዳደሩ ቡድኖች በአመት 2.2 ቢሊዮን ብር የሚያወጡ ሲሆን 95% የሚሆነውን ወጪ መንግስት ቀጥተኛ የበጀት ድጋፍ በማድረግ ይሸፍናል ተብሏል። ከአስተዳደራዊ መዋቅር፣ ከእግር ኳስ መርሆች፣ ከእግር ኳስ ልማት፣ ከስፖርት መሰረተ ልማት፣ ከክልሎችና ከተማ አስተዳደሮች፣ የእግር ኳስ ፌዴሬሽኖች ተሳትፎ እንዲሁም ጠንካራ ክለቦችና ብሔራዊ ቡድን ከመገንባት አንጻር የሊጉ አደረጃጀት ድክመት ታይቶበታል ብለዋል የጥናቱ አቅራቢ አቶ ገዛሃኝ። ከነዚህ ችግሮች ባለፈም የሊጉ አደረጃጀት ሌላ ችግር ይዞ እንደመጣም አቶ ገዛሃኝ አብራርተዋል።
አሁን የኢትዮጵያ የሊጉ አደረጃጀት የጸጥታ ችግር የሚስተዋልበት ከስፖርታዊ ጨዋነት ከሚለው ጽንሰ ሀሳብ ወጥቷል። የሀገርና የህዝብ የጸጥታ ስጋት ሆኗል። በዋናነት ማለት ነው የጸጥታ እና የሀገር ስጋት እየሆነ ነው ያለው እንጂ ስፖርታዊ ጨዋነት መጓደል በሚል የምናልፈው አይደለም፣ አሽሙርሙነን የምናልፈው አይደለም። በደንብ ልንነጋገርበት ይገባል። አሁን እግር ኳስ ውስጥ የገባው የኢትኒክ የሆነ አስተሳሰብ አገር ያፈርሳል።
እንደ ጥናቱ አቅራቢ ከሆነ ለዚህ ስጋት ዋና መነሻ የሆኑት በሊጉ አደረጃጀት ምክንያት የተፈጠሩት ከእግር ኳስ መርህ ያፈነገጡ ችግሮች ናቸው።
ለዚህ ችግር ስፖርታዊ ጨዋነት ብቻ ሳይሆን ለሀገር ስጋት እየሆነ የመጣበት ዋናው ምክንያትም በዝርዝር ሲለዩ አንደኛ የብሔርተኛ ክለቦች መበራከት ማለት። ብሔርተኛ ሲባል ምንም ችግር የለውም እኮ አንዳንድ ጊዜ በቃ ማንነቴን ሪፕሬዘንት ያደርጋል ምናምን ልትል ትችላለህ። ነገር ግን በስም ደረጃ አስቀምጣ ይሄ እኔን ነው ሪፕሬዘንት የሚያደርገው ብሎ ማለት የፊፋም ህግ አይፈቅድም። ኢንተርናሽናል ፉትቦል አሶሲሽን ቦርድ በሚያወጣው ህግ ላይ አንቀጽ 4 ላይ በዝርዝር የተቀመጠ ክለቦች ሊከተሏቸው የሚገቡ ስርዓቶች ብሎ በዝርዝር አስቀምጧቸዋል። የሚለፏቸው ልብሶች ምን ምን ማካተት እንዳለባቸው በዝርዝር አስቀምጧል። ስለዚህ የክለቦች የብሔር መገለጫ መሆናቸው ሽንፈትን እግር ኳሳዊ አድርጎ አለመቀበል በስፋት እየታየ ያለበት ነገር እንዳለ ማየት ይችላል። ስያሜ፣ አርማ፣ ቅጽል ስማቸው የፖለቲካ ትኩሳቱን ወደ እግር ኳስ ይዞ መምጣት፣ እግር ኳስ ውድድርን የብሔሩ ታላቅነት መለኪያ አድርጎ መውሰድ፣ ከማንነቱ ጋር ማገናኘት፣ በቃ ሲያሸንፍ ያሸነፈው እግር ኳስ ነው፣ የተሸነፈው እግር ኳስ ነው፣ አቻ ያወጣው እግር ኳስ ነው ብሎ ከመውሰድ ይልቅ እከሌ የሚባል ብሔር አሸነፈ፣ የእኛ ብሔር አሸነፈ ብሎ መውሰድ፣ እዛኛው ግን የተሸነፈው አካል ደግሞ ብሔሩ እንደተሸነፈ አድርጎ መውሰድ እና እግር ኳሳዊ የሆነውን ነገሮችን ወደ ሌላ መውሰድ በስፋት እንደሚታዩ እንደውም እግር ኳስን መጋደያ መጨፋጨፊያ እያደረገ ነው። በአጠቃላይ የእግር ኳስ መርህን ያልተከተለ እግር ኳሳዊ ውድድሮች የማይደረጉበት የእግር ኳስ ውድድርን የማንነትና የብሔር መፎካከሪያ መድረክ ያደረገ የሊግ አደረጃጀት ወይም ፎርማት እየሆነ መጥቷል በሚል ነው ግኝቱ የሚያሳየው።
በጥናቱ የተጠቀሱትን ችግሮች ለመፍታት ደግሞ የሊጉን አደረጃጀት መቀየርና ክልሎች ጠንካራ የውስጥ ውድድሮችን ቢያዘጋጁ የሚሉ ምክረ ሀሳቦች በጥናቱ ተካተዋል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸው ከበደን እናመሰግናለን። አድማጮች፣ እዚህ ግድም ወደ ሁለተኛው አጋማሽ የሚያዳርሰን ቆንጂት የሙዚቃው ሰዓት ደርሷልን ነው?
አዎ ደርሷል።
አንቺ ነሽ የመረጥሽው?
የጥላሁንም ቆየት ያለ ዜማ ብጋብዝ የሚከፋቸው አይመስለኝም ብዬ ነው። አድማጮች፣
በፍጹም ቆንጂት
እንስማለት። ይንቆረቆራል ድምፁ።
አራዊት ወጥቶ ቢከበኝ ወጥቶ ቢከበኝ የህይወት ያጥር ነሽ ማንም አይነካኝም። ጭታ አይገባ አዝኛ ልገባ አዝኛ ልገባ አንቺ በመሆንሽ የህይወት የተስፋ ደስታ ሚያራ አንቺ
እናመሰግናለን።
እንዴ አይነ ዘፈን ይቆረጣል?
የሰዓት ነገር ሆኖበት ነው ተኩል ነው።
አይኔ በጠቃቅሰውም ተጣብበበት ይመስለኛል።
ይበቃል። አድማጮች አሁን ከምሽቱ 3:30 መሆኑን ስቱዲዮ ሰዓታችን ያመለክታል። የፕሮግራም ማሳሰቢያ እናስቀድም።
የፈጠራ ወሬ ወይም ፌክ ኒውስ አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳችና የሐሰት ዜና ነው።
የፈጠራ ወሬ በተለይ አሁን ብዙ አድማጭና አንባቢ ከሚታወቁ የዜና ማሰራጫ ጣቢያዎች ይልቅ ከተለያዩ ማህበራዊ መገናኛዎች ዜና በሚፈለግበትና ሐሳቡን በሚያንሸራሽርበት ዘመን አደጋው የከፋ ይመስላል።
የፈጠራ ወሬ ፌክ ኒውስ በማህበረሰብ ውስጥ መተማመንን ያሳጣል። መንግስትና ህዝብን ከህዝብ ያጋጫል።
በፈጠራ ወሬ ስርጭት ላይ ጥናት ያደረጉ ማርከሻውንም የሚመክሩ ባለሙያ ለጥያቄው መልስ ፕሮግራም ላይ ጋብዘናል። እንግዳችን አቶ ዳኛቸው ተሾመ የመረጃ ቴክኖሎጂ ባለሙያ ናቸው። ጥያቄዎቻችሁን በመላክ እንድትሳተፉን ጋብዛለን።
ታዲያ ጥያቄዎቻችሁን በኢሜይል horn@voanews.com ላይ ላኩልን ወይም በስልክ 2022059942 የውስጥ መስመር 14 ላይ ደውላችሁ ጥያቄዎቻችሁን አኑሩ ወይንም በፌስቡክ @voaamharic ላይ ብታሰፍሩም ይደርሰናል። የስልክ ቁጥራችሁን ካሳወቃችሁን ደግሞ ፕሮግራሙ ሲቀረጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን።
አሁን ጥያቄዎቻችሁን በቀጥታ ለመጠየቅ የምትሹ አድማጮቻችን በዋሽንግተን የሰዓት አቆጣጠር አርብ ከጠዋቱ 4:45 እስከ 5:45 በኢትዮጵያ የሰዓት አቆጣጠር ደግሞ ከ10:45 እስከ 11:45 ባለው ጊዜ ተዘጋጅታችሁ ጠብቁን
ለጥያቄው መልስ።
አድማጮች አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብር ነው በቀጥታ እንወስዳችሁ። በሆሮ ጉድሩ ወለጋ ሐሙሩ ጉዬ ቴቦ ቀበሌ የሰፈሩ ተፈናቃዮች ላለፉት 3 ወራት የእህል ድጋፍ በመቋረጡ ከ10 በላይ ሕፃናት በምግብ እጥረት ሳቢያ ሕይወታቸውን አጥተዋል ይላሉ። የወረዳውና የዞኑ የአደጋ ስጋት አመራር ጽፈት ቤት ኃላፊዎች ድጋፉ የተቋረጠው ለ3 ወራት ሳይሆን ለ2 ወራት ነው ካሉ በኋላ ለበላይ ባለስልጣናት አመልክተው መልስ እየተጠባበቁ መሆናቸውን ተናግረው ስለ ሕፃናት ሞት ግን የሰሙት ያለመኖሩን ገልጠዋል። የክልሉ አደጋ ስጋት አመራር ኮሚሽን ምክትል ኮሚሽነር በበኩላቸው ድጋፉ የዘገየው በዝናብ ሳቢያ መንገድ ለትራንስፖርት አመቺ ባለመሆኑ ወይም ስለማያስገባ እርዳታው በፍጥነት በገንዘብ መልክ እንዲሰጣቸው ታስቧል ወይም ተወስኗል ሲሉ አስታውቀዋል። ናኮር መልካ ተጨማሪ ዘገባ ይዟል።
የአምስት ልጆች እናት መሆናቸውን የተናገሩት ወይዘሮ ፌሩዛ ያምሩ ጎይቴቦ ነዋሪ የአንድ አመት ህፃን ልጄ በምግብ እጥረት ምክንያት ትናንትና ህይወቱ አለፈ ሲሉ ተናግረዋል። አሁን ስላሉበት ችግርም እንዲገልጻሉ።
አንድ ልጅ ናት የተጎዳችብኝ። በምግብ እጥረትና በንጹህ ውሃ እጦት ነው የሞተችብኝ። ህይወቷ በራብ ምክንያት አለፈ ብዬ የማወጣበት ትልቁ ምክንያት ጡቴ ወተት አያወጣም፣ በጣም አብጣ ነበር። ከአምስቱ ልጆቼም እያባበጡ የሚገኙ ልጆች አሉ። ስለዚህ መንግስት በአስቸኳይ ድጋፍ ሊያደርግልን ይገባል።
አቶ ሁሴን መሐመድ አካባቢው ዝናብ እንብዛምም የማይዘንብበትና ለግብርና ስራ የማይሆን በመሆኑ ባለፉት 3 ወራት የእህል ድጋፉ ሲቆም ወደ ሌላ ከተማ ሄጄ የጉልበት ስራ በመስራት የ8 ልጆቼን ህይወት ለማትረፍ ስጥር ነበር ብለዋል። ሆኖም ጥረታቸው እንዳልተሳካና የ7 ዓመት ልጃቸው በዚሁ ሳምንት መጀመሪያ ላይ እንደሞተባቸው ተናግረዋል። ለሌሎች ልጆቻቸውና በችግር ውስጥ ይገኛሉ ላሏቸው ሰዎችም መንግስት ያቋረጠውን ድጋፍ በፍጥነት እንዲቀጥል ጠይቀዋል። የሐሙሩ ወረዳ አደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ ታመነ ገመቹ ቅሬታው ተገቢ ቢሆንም የምግብ ድጋፉ የተቋረጠው ግን ለ3 ወራት ሳይሆን 2 ወር ነው ብለዋል። ለምን እንደዘገየና አሁን ለማድረስ እያከናወኑ ስላሉት ተግባር ማብራሪያ ሰጥተዋል።
አሁን እነሱ የሚያነሱት ቅሬታ ለሁሉም ሰዎች ድጋፉ ከላይ አልመጣም የሚል ነው። እኛ ደግሞ ይህንን ሰዎቹ ቁጥራቸው የተባለ አይደለም ብለን አመልክተን ነበር። በላይ አካል ጋርም በዚህ ጉዳይ ስንነጋገር ነበር። ሆኖም በተለያዩ ቦታዎች የሚገኙ የድጋፍ ፈላጊዎች ቁጥር ስለጨመረ ቁጥራቸውን እንደገና አስተካክላችሁ ላኩ አሉን። ከዛ በኋላ ከቀበሌው ሰዎች ጋር ስንነጋገር በዚህ ፍላጎት እንደሌላቸው ነገሩን።
የዞኑ አደጋ ስጋት አመራር ጽህፈት ቤት ኃላፊ አቶ ነገራ ቱፋ በበኩላቸው ከበላይ አመራሮች ጋር መግባባት ላይ ባለመደረሱ እና ቅሬታ አቅራቢዎቹ ከሁለት ወር በፊት የተላከላቸው መጠነኛ ድጋፍ አነሰ ብለው ባለመቀበላቸው ችግሩ እንዲባባስ አድርጎታል ይላሉ። ድጋፉ ለምን ወደ ገንዘብ እንደተቀየረ እንዲሁ አብራርተዋል። በፊት የእህል ድጋፍ ነበረ ሲደረግላቸው የነበረው፣ አሁን ግን በገንዘብ ተደርጎ ገንዘቡም በወረዳው የባንክ ሂሳብ ቁጥር ላይ ፈሰስ እንዲሆን ተደርጓል። እህሉ ያልመጣበት ትልቁ ምክንያት ዞንና ወረዳዎች ራሳቸው ለመገናኘት በጣም ተቸግረዋል። የእህል ድጋፍ ቢደረግላቸውም ኖሮ መንገድ ስለሌለ ልናደርሳቸው አንችልም ነበር። ችግራቸውን ግን በዘላቂነት በመፍታት እነዚህ ሰዎች የሚቋቋሙበት ሁኔታ ላይ እየተወያየን እንገኛለን። በስፍራው ሕጻናትና እናቶች በረሃብ ሞተዋል በማለት ቅሬታ አቅራቢዎች የተናገሩትን ምንም አይነት መረጃ እንዳልደረሳቸውና ስለ ጉዳዩ እንደማያውቁ ተናግረዋል። የቀበሌው ሊቀመንበር አቶ አመኑር ፊጡማ በአጠቃላይ ከ15 በላይ ሕጻናትና እናቶች በዚሁ 3 ወር በምግብ እጦት ሞተዋል በማለት ሰዎቹ መታከሚያ ገንዘብ ስለሌላቸው ወደ ሕክምና ተቋም አልሄዱም፣ ከሚያሳዩት የማበጥ ምልክት ግን ከምግብ እጦት እንደሞቱ ለመገመት ይቻላል ብለዋል። የክልሉ አደጋ ስጋት አመራር ኮሚሽን ምክትል ኮሚሽነር አቶ ገረመ ኦሊቃ በኦሮሚያ ውስጥ ካለው ሌላ ተመሳሳይ ችግር ጋር ተያይዞ ድጋፉ መዘግየቱን በመግለጽ ሌላ ተጨማሪ ምክንያትም ለመጓተቱ መንስኤ ሆኗል ይላሉ።
ከፋይናንስ አሰራር ጋር ተያይዞ አንዳንድ ያልተጠናቀቁ ሂደቶች ነበሩ፣ ለዛ ነው የዘገየው። ሆኖም አሁን ገንዘቡ በባንክ ለወረዳው እንዲላክ ተደርጓል። ለ3 ወር ሳይሆን ለ1 ወር ከ2 ሳምንት ገደማ ነው የዘገየባቸው።
አሁን ባለው የእህል ዋጋ መናር የሚሰጣቸው ገንዘብ ምን ያህል ጊዜውን ያማክል ነው? ተቀነሰብን ያሉትንስ ድጋፍ ምን ያህል አገናዝቧል? ለሚሉት ጥያቄዎች ተከታዩን ብለዋል።
ድጋፍ የሚደረግላቸው ሰዎችን ቁጥር ለመጨመር ወሳኙ ከዞኑ ቃለ ጉባኤ ተይዞ ይመጣል። አሁን በዚህ ላይ ጥናት እያካሄድን ነው የምንገኘው። ለማንኛውም ሰው ተቸግሮ መሞት የለበትም። ድጋፍ የሚያስፈልግበት ሁኔታ ካለ አይተን የምንጨምር ይሆናል። ለምን በገንዘብ ተሰጠ ተብሎ ተጠየቀው ጥያቄ፣ አንዳንዴ እህል የማይገኝበት ሁኔታ ሊፈጠር ይችላል። ያኔ ድጋፉን ከናካቴው ከማቆም በገንዘብ እንደግፋለን ማለት ነው።
ድጋፉ ወደ እህል የሚቀየርበት ሁኔታ ላይ እንደሚሰሩም ጨምረው ተናግረዋል። ኃላፊው በጎይቴቦ ከ3000 በላይ የሚሆኑ ተፈናቃዮች ከ8 ዓመት በፊት በድርቅ ምክንያት ከሐረርጌ ተፈናቅለው በሐሙሩ እንዲሰፍሩ የተደረገ መሆኑንና ለግብርና ስራ የሚሆን ሌላ ተቀያሪ ቦታ በክልልና ዞኑ ስራ ኃላፊዎች አማካኝነት እየተፈለገላቸው እንደሆነ ከወራት በፊት ዘግበን እንደነበር ይታወሳል። ለቪኦኤ ናኮር መልካ ከሻምቡ።
አኩር መልካም ለዘገባው እናመሰግናለን። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ደግሞ ወደ ባህር ዳር ወደሚወስደን ዘገባ እንለፍ።
ከሰኔ 15ቱ ጥቃት ጋር ምንም አይነት ግንኙነት የሌላቸውን ሰዎች ማሰር፣ ተጠርጣሪ ሆነው በቁጥጥር ስር የሚገኙ አመራሮችንም በወቅቱ ፍትህ አለመስጠት፣ የአማራን ክልል የጸጥታ ጥበቃ ማዳከምና የአማራነትን እንቅስቃሴ ለማቀጨጭ ታስቦ እየተሰራ መሆኑን ማሳያ ነው ሲል የአማራ ዲሞክራሲያዊ ንቅናቄ አብን የክልሉን መንግስት ወነጀለ። የክልሉ ፖሊስ ኮሚሽን በበኩሉ ወንጀሉ ውስብስብና ከባድ ከመሆኑ አንጻር ምርመራው ዘገየ ሊባል አይቻልም ይላል። አስቴር ምስጋናው ዝርዝሩን ይዛለች።
ከአንድ ወር በፊት በአማራ ክልል ተከስቶ በተባለው ግጭት እጃቸው አለበት ተብለው የተጠረጠሩ በርካታ ሰዎች በማረሚያ ቤት ውስጥ እንደሚገኙና ምርመራው እየተካሄደባቸው መሆኑን የክልሉ ፖሊስ ኮሚሽን ኮሚሽነር አበራ አዳሙ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረዋል። የምርመራ ውጤቱ ዘገየ ስለሚባለው ነገር ከወንጀሉ ከባድና ውስብስብነት አንጻር ሲታይ ጊዜ ወሰደ ማለት አይቻልም ነው ያሉት።
በቀጥታ ተሳታፊ ያልነበሩ ወይም ደግሞ በቂ ጥርጣሬ ያልነበረባቸውን ሰዎች እያጣሩ በመልቀቅ የመጀመሪያው ፈጣን ምርመራ ነው የተባለው።
በቴክኖሎጂ በጣም ብዙ
ግንኙነቶች ተካሂደዋል።
እነዛን መመርመር ያስፈልጋል። እነዛን ለመመርመር የቴክኖሎጂ አቅማችን ምን ያህል ነው? ያገር ነሻቸው ኢንተርኔቱ ያለን መሳሪያ በጣም ውስን ያለው። ይሄን አሁን ከፌደራል ጋር እየተነጋገርን ነው የምንሰራው። እነዚህ ነገሮች ስላሉ እከሌ በጣም ተጠርጣሪ ነው እከሌ ደግሞ ምንም የለበትም የሚለው ደረጃ ለመድረስ እነዚህ ነገሮች ማለፍ ያስፈልጋል።
ከጥቃቱ ጋር በተያያዘ ከጉዳዩ ጋር ምንም አይነት ግንኙነት የሌላቸው ማለትም ከአማራ ክልል ውጭ የሚኖሩ አማራዎች እየታሰሩ ነው። ተጠርጥረው የታሰሩት አመራሮች ፍትህ በወቅቱ እንዲያገኙ እየተደረገ አይደለም። ይህ ደግሞ የአማራነትን እንቅስቃሴ ለማቀጨጭና ለማዳከም ሆን ተብሎ እየተሰራ ያለ ሴራ ነው ይላሉ። የአማራ ዲሞክራሲያዊ ንቅናቄ አብን የብሔራዊ ስራ አስፈጻሚ አባልና የወጣቶች ዘርፍ ኃላፊ የሆኑት አቶ ተሰማ ካሳሁን
እየተከናወነ ያለው ነገር በሙሉ ህገወጥ መንግስታዊ ህገወጥነት ነው እየታየ ያለው። እነዚህም ሰዎች እስከዛሬ አልተከሰሱም። ወንጀለኛ ከሆኑ መከሰስ ነበረባቸው። የክልሉን የጸጥታ ተቋም የማዳከም እና በሌላ የመተካት የሚመስል ነው። ከዚህ መውሰድ የምንችለው ግምት ይሄንን ነው ብያምናለሁ። የተለያዩ አካባቢዎች በተለይ በዋናነት ኦሮሚያ ተብሎ በሚጠራው ክልል ላይ አማራ ስለሆነ ምናልባት ጠንካራ ገበሬ፣ ጠንካራ ነጋዴ የሆነውን ሁሉ ነው ሰብስበው ያሰሩት። ቀጥሎ ደግሞ አሁን የአመራሮቻችን የታሰሩትን ለመጠየቅ በሄዱበትን እንደ አቶ ክርስቲያን ታደለ እና አቶ በለጠ ካሳንም እንደዚሁ የአማራነትን እንቅስቃሴ የአማራነትን ትግል ለማቀጨጭ ፈልጎ አጋጣሚውን ሲጠብቅ ኑሮ ምናልባትም አጋጣሚውን ራሱ ፈጥሮ ያደረገው እስከሚመስል ድረስ ነው ያለን የኛ ጥርጣሬና መላምቶች ይህን ነው ሊያሳዩን የሚችሉት እና ትክክል አይደለም። ዶክተር አብይ ምናልባት ቆየት ባለው ጊዜ ወንጀለኞች እንሰሩልን ሲል ህዝቡ ሳናጣራ አናስርም ያማ በፊት ተደርጎ ነበረ ሲሉ ነው የነበሩት። አሁን ደግሞ አስረው 28 ቀን ቀጠሮ እየጠየቁ እናጣራል መረጃ ፍለጋ መረጃ ሲጠፋ ደግሞ ሌላ 28 ቀን ጭማሪ እየጠየቁን ያሉትና ትክክል አይደለም።
አቶ ተሰማ እንደሚሉት በክልሉ የተካሄደው ጥቃት መፈንቅለ መንግስት ሊባል አይችልም። ሆኖ ቢሆን ኖሮ መንግስት እስካሁን መረጃ ማቅረብ ይችል ነበር ነው ያሉት።
መፈንቅለ መንግስት ከሆነ ትክክል ናቸው። ግን መፈንቅለ መንግስት ለመሆኑ ታቅዶ የተከናወነ ለመሆኑ ማስረጃ የለም። የት አለ ማስረጃ ለህዝብ ያመጡ?
የትጥቅ ትግል ያስፈልጋል ብለው ጫካ የገቡ ወጣቶች ቢሆን በመንግስት ላይ አመኔታ ስለሌላቸው ተስፋ ቆርጠው ሊሆን ይችላል። ግን መንግስት በቁጥጥር ስር ለመዋል የኃይል እርምጃ መውሰድ አልነበረበትም ነው ያሉት።
እነዚህ 14 ልጆች ተያዙ በተባለበት 5 ልጆች እንደሞቱ መረጃ ደርሶናል።
በተኩስ ልውውጥ ነው።
እነዚህ ልጆች ለመያዝ የሄዱ ሰዎች ኦነግ ገብቷል ነው የተባሉት። ነገር ግን የጸጥታ አካላት የተነገራቸው ነገር ሌላ ነው። ሲሄዱ ያገኟቸው ጓደኞቻቸውን ነው። እንዴ እነዚህ እኮ የኛ ጓደኞች ናቸው፣ ልጆቻችን ናቸው፣ ምን አድርገው ነው ብለው ሀሳብ እንዳነሱ እንግዲህ መረጃዎችን ሰምተናል። እና ትክክል አይደለም። በሰላማዊ መንገድ እንደው ተሳስተዋልም የተባለን ሰው በሰላማዊ መንገድ ለማረም መሞከር ተሻለ ነው የሚሆነው።
ኮሚሽነር አበረ ግን በምስራቅ ጎጃም ዞን ጫካ ውስጥ ገብተው ስለተያዙ 14 ወጣቶች የተናገሩት ነገር ይሄ ነው።
የተቻለ መጠን ይዞ ማስተማር ስለሆነ የኛ ዋናው አላማችን በልመና ነው ያዝናቸው። ሌላ የከፋ እርምጃ መውሰድም አልተፈለገም።
ኮሚሽነር አበረ በአማራ ክልል አሁን ያለው ሰላም አስተማማኝ ነው ያሉትን አቶ ተሰማ ካሳሁንም እንዲህ አረጋግጠውታል።
ከሰታል ተብሎ ከተጠበቀውና ከታሰበው ነገር ጋር ተቃራኒ ነው። ሰላም ነው። አዎ፣ ከዛ አንጻር ሰላም ነው።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ዶክተር እንደ ዘገባዋ እናመሰግናለን። አድማጮች፣ አሁን ተከታዩ ሳምንታዊው ዲሞክራሲ በተግባር
የፌዴራል የዳኞች አስተዳደር ጉባኤ የሕግ ባለሙያዎችን በመመልመል ለፌዴራል ፍርድ ቤቶች ዳኞች የሆኑ ዘንድ ለሹመት የሚመራ ተቋም ነው። ቀደም ብሎ ይከተለው የነበረው የምልመላ ሂደት ግን ብቃትና ስነ ምግባር ያላቸውን ዳኞች ለወንበር ከማብቃት ይልቅ የፖለቲካ ዝንባሌያቸው ለገዢው ፓርቲ ያደሉ ዳኞችን ለመሾም የሚውል ነው በሚል ቅሬታ ይቀርብበት ነበር። በዚህ ዓመት በጀመረው አዲስ አሰራር ይህንንና መሰል ቅሬታዎችን መፍታት እንደሚያስችል የፌዴራል ዳኞች አስተዳደር ጉባኤ የሕዝብ ግንኙነት ኃላፊ አቶ ዘሪሁን ጌታሁን ለአሜሪካ ድምጽ ሬዲዮ ተናግረዋል። ሀብታሙ ስዩም ከሕዝብ ግንኙነት ኃላፊው ከአቶ ዘሪሁን ጋራ ቆይታ አድርጓል።
የፌዴራል ዳኞችን ለመመልመል ከሚጠቀሱ ሕጎች መካከል ዋነኛው የተሻሻለው የፌዴራል ዳኞች አስተዳደር ጉባኤ ማቋቋሚያ አዋጅ ቁጥር 684 ህዝባር 2002 ነው። ሌሎች የመልመላ ሂደቶች ሳይረሱ፣ እነኚህ የመልመላ ሂደቶች ለትክክለኛ ፍትህ የቆሙ ታማኝና ለወንበሩ ብቁ የሆኑ ዳኞችን ለመምረጥ አስቸጋሪ የሆኑ ነጥቦች እንዳላቸው ሲነገር ባጅቷል። በፌዴራል ዳኞች አስተዳደር ጉባኤ የሕዝብ ግንኙነት ኃላፊ የሆኑት አቶ ዘሪሁን ጌታሁንም ቀደም ብሎ የነበረው የመልመላ ሂደት እንከን እንደነበረበት ያነሳሉ።
ብዙ ጊዜ ግልጽነትም የጎደለ ነገር ይታይበት ነበር። ስናየው የነበረው ምልመላ ሂደት ላይ ማለት ነው። አሁን ለምሳሌ ለህገ መንግስቱ ታማኝነት የሚል ነገር ይኖረዋል። እንግዲህ ህገ መንግስቱ ታማኝ ነው ለማለት በምን መልኩ መስፈርት መመዘን ትችላለህ የሚለው ይከብዳል።
አቶ ዘሪሁን ቀደም ብለው ጠቀስ ያደረጉት በማቋቋሚያ አዋጁ ለዳኝነት ለመሾም ከሚያበቁ ሁኔታዎች አንዱ ተደርጎ በአንቀጽ 11 መላይ የተዘረዘረውን ለህገ መንግስቱ ታማኝ የሆነ ለህገ መንግስቱ ታማኝ ስለመሆኑና ህገ መንግስቱን በሚቃረን ተግባር በቀጥታም ይሁን በተዘዋዋሪ ተሳትፎ እንደማያውቅ በጽሑፍ ማረጋገጫ የሚሰጥ የሚለውን መስፈርት ነው። ይህ መስፈርት ፖለቲካዊ አንድምት ያለውና ለመንግስት ቀጭን ትእዛዝ ቅድሚያ የሚሰጡ ዳኞችን ለመመልመል የተቀመጠ ነው በሚል ከዚህ በፊት ቅሬታ ከሚቀርብባቸው መስፈርቶች አንዱ መሆኑ አይዘነጋም። በያዝነው ዓመት መተግበር የተጀመረው የመልመላ ሂደት ግን መሰል ቅሬታዎችን ለመቀነስ አቅም እንዳለው አቶ ዘሪሁን ተስፋ ሰንቀዋል።
በአሁኑ ወቅት ግን አሁን በዚህ ዓመት ላይ በተጀመረው የምልመላ ሂደትን በተመለከተ አቂም መሰረት ያደረገ እና ልምዳቸውን ትምህርታቸውን መሰረት ያደረገ ምልመላ ነው የተደረገው።
በአዲሱ ምልመላ መሰረት በቀጣይ ዓመት ስራ ይጀምራሉ ተብሎ የሚጠበቁ ረዳት ዳኞች የቀለም ትምህርት እውቀትን ለመመዘን ከአዲስ አበባ ዩኒቨርሲቲ የሕግ ትምህርት ቤት ጋር በመተባበር ፈተና እንዲወስዱም ተደርጓል።
ወደ 800 ሰው የሚሆኑ ረዳት ዳኞችን በሀገር አቀፍ ደረጃ ምዝገባ የማድረግ ስራ ካደረግን በኋላ መስፈርቱን ያሟሉ ጠቅላላ የአዲስ አበባ ዩኒቨርሲቲ እንዲፈተኑ ተደርገው አዲስ አበባ ዩኒቨርሲቲ ተፈትኖ ጥረት ያለው ውጤት ያመጡትን ለቃል ፈተና ወረዱ ወስደው አሁን ቃል ፈተና ከወሰዱ በኋላ ለጉባኤ የማቅረብ ሂደት ላይ ነው። ይህኛው ደግሞ ምን ያሳያል? ፍርድ ቤቱ በአሁኑ ወቅት ላይ ያለው ታማኝነቱን የማሳደግ ጥረት ላይ ሂደት ላይ ብቃት ያላቸው ሰዎችን ወደ ፍርድ ቤቱ ለማምጣትና አሁን የተማሪ ኃይልንም ወደ ፍርድ ቤቱ ለማስገባት የሚደረገው ጥረት ላይ ግልጽነትም የሚያሳይ ነገር ነው። ይሄን
አሁን ላይ 600 እጩዎች ፈተናውን የወሰዱ ሲሆን 300 የማለፊያ ውጤት ማምጣታቸውን አቶ ዘሪሁን አክለው ነግረውናል። የቀለም ትምህርት ምዘናውን ያለፉት በመቀጠል ከዳኞች አስተዳደር ጉባኤ አባላትና ከጠቅላይ ፍርድ ቤት ዳኞች በተዋቀረ ቡድን ፊት ቀርበው የቃል ፈተና እንዲወስዱ እንደሚደረጉም ተነግሮናል። ከአቋራጭ ልቅ ፊት ለፊት በሚታይ የእውቀት የታማኝነትና የሕዝብ አገልጋይነት ብቃት ልክ የተመረጡ ዳኞችን ወደፊት ያመጣል ተብሎ የተጀመረው አሰራር አሁን እየተተገበረ ያለው የሕግ ስርዓቱን በሚቀላቀሉ አዳዲስ ምልምሎች ላይ ነው። ቀደም ባለው ምልመላ አልፈው በስራ ላይ ያሉትስ ዳኞች ጉዳይ የፌዴራል ዳኞች አስተዳደር ጉባኤ የሕዝብ ግንኙነት ኃላፊ አቶ ዘሪሁን ጌታውን
በሁለት መልክ ነው ውስጥ ያለውንም እያበቃን በስልጠና በረጅም ጊዜ ስልጠናና በአጭር ጊዜ ስልጠና የምናበቃበት ይሆናል። ትምህርታቸውንም አፕዴት በሚያደርጉ እንዲያደርጉበት አቅጣጫዎችን እየተደረገ ነው ያለው። ምክንያቱም ውስጥ ያሉትም ትምህርታቸውንም ዴቨሎፕ እያደረጉ በዚህ ዓመት ላይ ለብዙ ዳኞች የትምህርት ዕድል የተሰጠበት አግባብ አለ። በዩኒቨርሲቲዎች በሁለት ዩኒቨርሲቲዎች ወደ ውስጥ የሚገባውን ደግሞ አቅም ያለውን ወደ ውስጥ የማስገባት ስራ ተሰርቶ ፍርድ ቤቱ በዚህ መልኩ ሊቀየር ይችላል የሚል እምነት አለን።
የዳኞች አስተዳደር ጉባኤ የሚያከታትላቸውን የብቃት የስነ ምግባርና ሌሎች ምዘናዎችን የሚያልፉ ዳኞች በዳኝነት ወንበር ላይ የሚቀመጡት በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት አባላት ይሁንታን ሲያገኙ ነው። በያዝነው ዓመት ከ130 በላይ የሚሆኑት ለፌዴራል ከፍተኛ ፍርድ ቤትና ለፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኛነት መሾማቸውን ያገኘናቸው መረጃዎች ያሳያሉ። የቅርብ ጊዜውን ለመጥቀስ ያክል የአስተዳደር ጉባኤው ሰኔ ወር መጀመሪያ ላይ 6 ሴቶችና 10 ወንዶች በአጠቃላይ 16 እጩ ዳኞች በጠቅላይ ሚኒስትሩ አቅራቢነት በህዝብ ተወካዮች ምክር ቤት እንዲሾሙ በሙሉ ድምፅ መወሰኑን ሰምተናል። አሜሪካ ድምፅ ራዲዮ፣ ሀብታሙ ስዩም፣ ዋሽንግተን ዲሲ።
ሀብታሙ ስዩምን ለዝግጅቱ እናመሰግናለን። አድማጮች፣ አሁን ወደ ምሽቱ የመጨረሻ ቅንብር እናልፋለን። ሴቶችና ቤተሰብ።
ነቢያት ደመቀ ትባላለች። በጤናው ዘርፍ ላይ ያለ አንድ ክፍተት ለመሙላት በሙያ እየሰራች የምትገኝ ናት። የረሆቦት የቤት ለቤት የጤና እንክብካቤ አገልግሎት ድርጅት መስራችና ስራ አስኪያጅ ናት። ድርጅቷ ለአረጋውያን ለጽኑና እንክብካቤ ለሚያሻቸው ህሙማን የቤት ውስጥ የባለሙያ እገዛ ድጋፍ ያደርጋል። ስለ ድርጅቱ አመሰራረትና ስለ አገልግሎቱ ከኤደን ገረመው ጋር አጭር ቆይታ አድርጋለች ነው።
የሰው ልጅ ሲኖር በዘመኑ ብዙ የህይወት ውጣ ውረዶችን ያያል። ሰው ጤንነቱን ሲያጣ ደግሞ እስኪያገግም ድረስ የሌሎችን እርዳታና እገዛ ይሻል። በተለይም ደግሞ ጊዜ በሚወስድ ጽኑ ህመም የሚሰቃዩና ስር ሰደድ የሆኑ እንደ ደም ግፊት፣ ካንሰርና የመርሳት ህመም የሚሰቃዩ ህሙማን ከሆስፒታሎችና ከህክምና መርጃ ማዕከላት ውጪም የእድሜ ዘመን እርዳታና እንክብካቤን ይሻሉ። ነቢያት ደመቀ ትባላለች። ከአራት ዓመት በፊት አባቷ በደም ግፊት ህመም እቤታቸው መዋል ሲጀምሩ ለማስታመም የባለሙያ እገዛን በቤት ለቤት እንዲያገኙ ብትፈልግም አለማግኘቷን ትናገራለች። ይህንን ችግር ያስተዋለችው ነቢያት ችግሩን ብቻ አይታልቶቹም። በራሷ ተነሳሽነት አነስ ያለች ግላዊ ጥናት በጥቁር አንበሳ፣ በተክለ ሃይማኖትና በኮሪያ ሆስፒታሎች ባሉ ህመምተኞችና የቤት ለቤት እርዳታና እገዛ ላይ ያለውን ክፍተት አጥንታ ረሆቦት የቤት ለቤት የህክምና አገልግሎት ድርጅትን መሰረተች። ስለ ድርጅቱ አመሰራረትና ስለሚሰጠው አገልግሎት ከልምዷ እንዴት አካፍለናለች።
የኔ ጓደኞች ከኔ ጋር ነፍስ እንደተማሩ ልጆች ምን እየሰሩ ናቸው ያሉት? ለምን ከነሱ ጋር ይህንን አይነት ስራ እንሰራም የሚል ነገር ነበር ወደ አይምሮ የመጣው። አንዳንድ ጓደኞችን ኮሚኒኬት ላደርግ በሞከርኩበት ሰዓት ላይ እልሙት ሁሎቹ ከዚህ ፊልድ ውጭ ላይ ነው ስራ እየሰሩ ያሉት። ነርሲንግ ብተምረው ልብስ ቤት ውስጥ ተቀጥረው ልብስ ይሸጣሉ። ምን እናደርጋለን ብለን ወሰነን። ክብል ኮሌጅ ተመርቀው የሚዝቅ ልጆች ወስደን 6 ሳምንት የሚሆን ትሬኒንግ ቀረጽን። አሁንም እንደ ፕሮጀክት ይህን ሁሉ ሰርተን ከጨረስን በኋላ ቁጭ አደረግን። ምክንያቱም የገንዘብ ሹ ደግሞ አለ። አንድ የሱድን ድርጅት ነበረ ሪች ፎር ቼንጅ የሚባል በዚሁ አይዲያ መነሻ የሚሆን ገንዘብና ትሬኒንግ አብረው የሰጠውን ነበረ። በዚህ አይነት መልኩ ነው ሮቦት የተወለደው ማለት ነው። ከዛ በኋላ አስፋፍተ ነው መስራት ከጀመርን በኋላ እንግዲህ አሁን በ2019 ሜ ላይ አብራን የምትሰራ የነበረችው አንዷ መስቴን እና ሌላ አንድ እሳፋችን አብራን ስትሰራ የነበረች ሶስታችን ሆነን ፔምት ያደረግ ነው ለሶስት መሰራት ነው ይቀየር ነው።
ድርጅቱ አላማ አድርጎ የተነሳቸው ነገሮች ምንድን ናቸው?
አላማችን ለረጅም ጊዜ አልጋ ላይ ለሚቆዩ ህመምተኞች ምቹ የሆነ ኢንቫይሮመንት መፍጠር ነው። ሁለተኛ ደረጃ ሴቶችን ጫና መቀነስ ነው። በዚህ ፕሮሴስ ከተለያዩ ስራዎችን ላይ እያቆሙ የሚገኙት ወይም ትምህርታቸው የሚያቋርጡት ሴቶች ነው የሚሆኑት ማለት ነው። በሶስተኛ ደረጃ ላይ ደግሞ በዚህ ሆስፒታሉ ለረጅም ጊዜ አልጋ ይዘው የሚቆዩ ሰዎች ወደ ቤታቸው የሚሄዱ ከሆነ አዳዲስ ታካሚዎችን ሆስፒታሎች መቀበል ይችላሉ።
የዚህ የቤት ለቤት አገልግሎትና እርዳታ ተጠቃሚዎች የነቢያትን ሀሳብ ይጋራሉ።
ሮዛ ብታያ ሮቦት ሆስፒታል ውስጥ አብረውን ነበሩ። ከዛም በኋላ ግን አያቴ ሁንም ቤትም ባለችበት ሰዓት እቤት ውስጥ ኦክሲጅን ከነሱ ፕሮቫይድ ተደርጎ ቤት ውስጥ ለኦክሲጅን ነበረች። ቴራፒ ያሰሯታል። ገላዋን ማጠብ ካለባቸው ስኪን ኬር ያደርጋሉ። ሀርትቢቷ፣ ሳምባ፣ ተነፋፈሷ ምናምን ቼክ እየተደረገ ይንከባከቡ። እኔ ለምሳሌ ስራ ነኝ። እቤት ውስጥ ስራ ምናምን መቅረት እንዳይኖርብን አድርገው ነው ሁላችንም ወደ ስራችን መሄድ እንችላለን ብቻ ሀሳባችንን ጥለን እንድንንቀሳቀስ አድርጎናል።
ሌላኛው ያገልግሉት ተጠቃሚ አቶ ወርቁ ተፈራ ስለአገልግሉት ያላችሁን አስተያየት እንዲያስቀምጣውታል።
በአንድ ወቅት እናታችን ታማ የግድ ቤት መዋል ስለነበረባት ከሚያስፈልገው ሁኔታ በቀን አገልግሎት 24 hours ስትሰጠን ነበረ። በዚህም ጊዜ መቼም ፕሮፌሽናል ነርሶች ናቸው የተመደቡት። በእውነቱ ከሁሉ በለጠ ደስ ያለኝ በሙያቸው የተካኑ ከመሆናቸውን ባሻገር በሰብአዊነታቸውና ከእናታችን ጋር እንደምናሳይተው 5 ወር ያህል አገልግሎት ሰጥተናል።
ነቢያት፣ የቤት ለቤት ድጋፉ ጥሩ ተቀባይነት ቢኖረውም በስራ ላይ ግን አንዳንድ ተግዳሮቶች እንደሚያጋጥሟቸው ትናገራለች።
በተለይ የመንግስት ሆስፒታሎች ላይ የሚኖረን ቻሌንጅ የቤት ለቤት ጤና እንክብካቤ አገልግሎት ከዛ ነው የመጣ ነው ሲባል ሀብታም ስለሆኑ ነው ነርስ የቀጠሩት ያላቸው ናቸው መክፈል ይችላሉ። ስለዚህ ወደ ግል ሆስፒታሎች ይዛችኋቸው ሂዱ የምንባልባቸው ጊዜያቶች አለ ይሰራል እና ወደዛ ለመውሰድ ትልቅ ቻሌንጅ አለ። ሪፈራል ሊንኬጅ ጥሩ ቢሆን ሪፈር ለማድረግ እኛን ፍቃድ የሰጠን የመድኃኒትና ምግብ ቁጥጥር ባለስልጣን ነው እና ሪፈር የሚደረግ ህመምተኛ ሲኖረ ሪፈራል ስሊፑን ከዛ ሄደን እንድናመጣ ይነግሮናል። አሁን አንድ ህመምተኛ ይዘሽ ያ ህመምተኛ የተሻለ ህክምና በሚያስፈልግበት ሰዓት ላይ ናይ ከእንደገና ሄደሽ ወረቀት አምጥተሽ እዛ ወረቀት ላይ ጽፈሽ ያን ወረቀት ልሽ ምትች እንደ አይነት ህመምተኛ ግማሽ ቀንና አንድ ቀን ዝግ ሲመጣ ህመምተኛውን አላገኘውም እና መንገዱ ረሽም ነው።
በመጨረሻም ነቢያት፣ በአራት ሰው ብቻ የተጀመረው ሮሆቦት የቤት ለቤት የጤና ድጋፍ በአሁን ሰዓት ሰፍቶ ለ64 የጤና ባለሙያዎች የስራ እድል መክፈቱን ገልጻ በቀጣይም ድርጅታቸው አዲስ አበባ ላይ ብቻ ከመወሰን ይልቅ ወደ ክልል ከተሞች በመሄድ የቤት ለቤት የጤና ድጋፉን ለክልል ህሙማን ለመስጠት በቅድ ላይ ነው ብላለች።
ኤደን
ገረመውን
እናመሰግናለን።
እንዲሁም ነቢያት ደመቀን
እንግዳዋን ነቢያት ደመቀንም እንዲሁ እናመሰግናለን። አድማጮች፣ አሁን የፕሮግራም ማሳሰቢያ።
የፈጠራ ወሬ ወይም ፌክ ኒውስ አንባቢን ወይም አድማጭን ለማታለል ወይም ትክክለኛ መረጃ እንዳያገኝ ሆን ተብሎ የሚሰራጭ አሳሳችና የሐሰት ዜና ነው።
የፈጠራ ወሬ በተለይ አሁን አሁን ብዙ አድማጭና አንባቢ ከሚታወቁ የዜና ማሰራጫ ጣቢያዎች ይልቅ ከተለያዩ ማህበራዊ መገናኛ ዜና በሚፈለግበትና ሐሳብ በሚንሸራሸርበት ዘመን አደጋው ከፍተኛ ሆኗል።
የፈጠራ ወሬ በማህበረሰብ ውስጥ መተማመንን ያሳጣል። መንግስትን ከህዝብ፣ ህዝብን ከህዝብ ያጋጫል።
በፈጠራ ወሬ ወይም ፌክ ኒውስ ስርጭት ላይ ጥናት ያደረጉ ማርከሻውንም የሚመክሩ ባለሙያ ለጥያቄው መልስ ፕሮግራም ላይ ጋብዘናል። እንግዳችን አቶ ዳኛቸው ተሾመ የመረጃ ቴክኖሎጂ ባለሙያ ናቸው። ጥያቄዎቻችሁን በመላክ እንድትሳተፉ እንጋብዛለን።
ጥያቄዎቻችሁን በተለያዩ መልኮች መላክ ትችላላችሁ። በኢሜይል horn@voanews.com ላይ ላኩልን ወይም በስልክ 2022059942 የውስጥ መስመር 14 ላይ ደውላችሁ ማኖርም ትችላላችሁ። በፌስቡክ ይሆነ እንደሆነ @voaamharic ላይ ታሰፍሩታላችሁ። የስልክ ቁጥራችሁን ካሳወቃችሁን ደግሞ ፕሮግራሙ ሲቀረጽ ደውለን ከመላሹ ጋር በቀጥታ እናገናኛችኋለን።
አሁን ጥያቄዎቻችሁን በቀጥታ ለመጠየቅ ለምትሹ አድማጮቻችን በዋሽንግተን የሰዓት አቆጣጠር ከጠዋቱ 4:45 እስከ 5:45
በኢትዮጵያ የሰዓት አቆጣጠር ከ10:45 እስከ 11:45 ባለው ጊዜ ተዘጋጅታችሁ ጠብቁን።
ለጥያቄው መልስ ቆንጅት ጥቂት ደቂቃዎች ቀርተውናል። ቅድም የዝግጅት መጣበብ ሙሉ ሙዚቃውን አላሰማንምና ለስንብት ይህን የሚጫወተውን ዜማን ጋብዝ።
እንካስ እያለ ነው።
ምን እንደሆነ መገመት ትችያለሽ?
አልቻልኩም። እስከ እኔ ሀሳብ
ነው። ግርማ ነጋሽ።
ግርማ ነጋሽ
አድማጮች ለምሽቱ ያዝነውን በዚሁ አበቃን። ያስተናገድናችሁ አሉላ ከበደና
ቆንጅት ታየነን። ፕሮግራማችንን ያቀናበረው ብርሃን ኃይሉ ነው። መሐንዲሷ ዘይነብ፣ ከዋና አዘጋጇ ትዝታ በላቸውና ከሌሎችን ባልደረቦቻችን ጋር በዚሁ እንሰናበታለን። Amen.